ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው።
በ19ና በ25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ማክሰኞ ግንቦት 14 ቀን 2010 ዓመተ ምህረት ፕሮግራማችን አሁን ጀመረ።
ሰማያዊ ፓርቲ ወደ ድርድር ጠረጴዛ እንዲመጣ ከመንግስት ጥሪ እንደቀረበለት አስታወቀ።
እርስ በርሱ ስጋን በኩበት ጠበሱ ነው የሚሆነው። እርስ በርስ ድርድር ብሎ ነገር የለም፣ ውይይት ነው። እሱ ደግሞ 27 ዓመት ከያደጋ ሰጥቶ፣ ስለዚህ የሚያደራድረን ሌላ ሶስተኛ ወገን ያስፈልጋል የሚል አቋም ይዞ ነው ሰማያዊ ፓርቲ። ብቸኛ ነው በዚህ አቋም ሲሆን፣ ትላንትና ያደግን ይሄን ነገር ነው፣ ዛሬ ግን ይሄን ጥያቄ አንስቶ ነው። እኛ ደግሞ ምላሽ ሰጥተናል። እኛ ባልነው መንገድ ድርድር ቢገባ ከሆነ ሁልጊዜ ክፍት ነው በራችን። ያኔም ስንወጣ ድርድር አያስፈለገንም ማለት ነው። እኛ የድርድር ፓርቲ ነው።
የሰማያዊ ፓርቲ ሊቀመንበር አቶ አበበ አካሉ ናቸው። ዝርዝሩ ባቢር ውስጥ ተይዟል።
ከምሽቱ የዓለም ዜና መካከል ዋና ዋናዎቹ አሉላ፣
ቀደም ብለን የጠቆም ነው ሰማያዊ ፓርቲ ወደ ድርድሩ እንዲመለስ ከገዢው ፓርቲ ከኢህአዴግ ጥሪ እንደመጣለት ያስታወቀበት፣ የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ እና የደቡብ ኮሪያው አቻቸው ሞ ጆኢን ዛሬ በዋይት ሀውስ ተገናኝተው ይነጋገራሉ። የፕሬዚዳንት ሙን የዋይት ሀውስ ጉብኝት ታዲያ ዜና የመጣው በፕሬዚዳንት ትራምፕ እና በሰሜን ኮሪያው መሪ ኪም ጆንግ ኡን መካከል ሊካሄድ የታቀደው ጉባኤ እንደታቀደው መካሄድ ያለመካሄዱን አስመልክቶ የተፈጠረው ጥርጣሬ እያየለ በመጣበት በአሁኑ ወቅት ነው።
አመሰግናለሁ አሉላ። በሁለተኛው አጋማሽ ደግሞ ዛሬ ሐኪሞን ይጠይቁ እንዲሁም ንግድና ምጣኔ ሀብት ተረኛ ቅንብሮች ናቸው።
ጤና ይስጥልን፣ እንደምናመሻችሁ። አስተናጋጆቻችሁ አሉላ ከበደና
አዲሱ አበበ ነን። ጤና ይስጥልን። ብርሃን ኃይሉ ፕሮግራሙን ትመራለች። የቴክኒክ መሐንዲሳችን ደግሞ ኦልድሪስ ሬጋስ ነው።
አሁን የሰዓቱን የዓለም ዜና እናሰማለን። መልካም ምሽት። ሰማያዊ ፓርቲ ወደ ድርድር እንዲመለስ ከገዢው ፓርቲ ከኢህአዴግ ጥሪ እንደመጣለት አስታወቀ። ፓርቲው ወደ ድርድር ለመግባት አደራዳሪ ወገን እንደሚያስፈልግ ገልጧል። እውነተኛ ድርድር እንዲኖርም በአገሪቱ ጉዳይ ያገባኛል የሚሉ ኃይሎችን ሁሉ እንዲያሳትፍ መጠየቁንም የፓርቲው የህዝብ ግንኙነት ኃላፊ ተናግረዋል። ዝርዝሩን በመጽሔት ክፍለ ጊዜ እናቀርባለን።
የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ እና የደቡብ ኮሪያ አቻቸው ሙን ጆኢን ዛሬ በዋይት ሀውስ ተገናኝተው ይነጋገራሉ። የፕሬዚዳንት ሙን የዋይት ሀውስ ጉብኝት ዜና የመጣው በፕሬዚዳንት ትራምፕና በሰሜን ኮሪያው መሪ ኪም ጆንግ ኡን መካከል ሊካሄድ የታቀደው ጉባኤ እንደታቀደው መካሄድ ያለመካሄዱን አስመልክቶ የተፈጠረው ጥርጣሬ እያየለ በመጣበት ወቅት ነው። የሁለቱ መሪዎች ለሁለት ሰዓታት በተያያዘው ውይይት ሚስተር ትራምፕ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር የፊታችን ሰኔ ወር መጀመሪያ ላይ የሚያካሄዱት ጉባኤ ለአንዳች ታሪካዊ ስምምነት ሊያበቃ እንደሚችል ፕሬዚዳንት ሙን ጆኢን ያላቸውን ተስፋ በመግለጥ ትራምፕን ያረጋጓቸዋል ተብሎም ተጠብቋል። ሰሜን ኮሪያ ቀደም ሲል ዩናይትድ ስቴትስ ፒዮንግያንግ የኒውክሌር ቅመማ ፕሮግራሟን እንድታቋርጥ የሚገፋፋ በተናጠል የተወሰደ ጥሪ እያቀረበች ነው በሚል ተቃውሞ ከትራምፕ ጋር ልታካሄድ ካቀደችው ጉባኤ እወጣለሁ ብላ አስጠንቅቃም ነበር። ፕሬዚዳንት ትራምፕና አንዳንድ የአስተዳደራቸው ባለሥልጣናት ቀደም ሲል ሰሜን ኮሪያ የኒውክሌር መሳሪያዎቿን ማቋረጥ አለባት፣ ያን ካደረገች በእጅጉ ተጠቃሚ የምትሆንበት እድል ታገኛለች በሚል ግፊት ሲያደርጉ የቆዩ ቢሆንም በቅርቡ የብሔራዊ ጸጥታ ጉዳዮች አማካሪያቸው በሊቢያ ላይ የተፈጸመውን መሰል እርምጃ በሰሜን ኮሪያ ላይም ተፈጻሚ ይሆናል ሲሉ ከተናገሩትና ፒዮንግያንግ ካስቆጣት አነጋገር ትራምፕ ራሳቸውን አርቀዋል።
እርግጥ የሊቢያን መሰለው አቀራረብ ፈጽሞ ሰሜን ኮሪያን ስናስብ የምንከተለው ወይንም የያዝነው አይደለም። በሊቢያ ያደረግነው ያቺን አገር ያጠፋ ነው። ያቺ አገር ጠፍታለች። ጋዳፊን ለማቆየት የተደረሰ ምንም አይነት ስምምነት አልነበረም። የተጠቀሰው የሊቢያን መሰል አቀራረብ ፈጽሞ የተለየ ጉዳይ ነው። ይሄ ግን ከኪም ጆንግ ኡን ጋር የሚደረገው እርሳቸውን የሚያቆይና አገራቸውንም መምራታቸውን የሚቀጥሉበት ነው። አገራቸው በእጅጉ የምትበለጽግበት፣ ሕዝባቸው በእጅጉ ታታሪነቱ የሚጎላበት ነው የሚሆነው።
ይሁንና ፒዮንግያንግ ከጉባኤው እወጣለሁ ስትል ያሰማችውን ማስጠንቀቂያ ተከትሎ ትራምፕ ኪም ጆንግ ኡን ለማግኘትና ለመደራደር ወደ ሲንጋፖር የሚያደርጉትን ጉዞ አስፈላጊነት አስመልክቶ ረዳቶቻቸውና የውጪ መሪዎችን መጠየቅ ላይ መሆናቸውን የተለያዩ ባለስልጣናት በአገር ውስጥና በውጪ እየተናገሩ ናቸው።
ቴህራን የኒውክሌር ቅመማ ፕሮግራሟን የማታቆምና ብሎም ዓለም አቀፉ ተቆጣጣሪ ቡድን በየትኛውም የሀገሪቱ ክፍል ተዘዋውሮ እንዲፈትሽ የማትፈቅድ ከሆነ የዚያችን ሀገር ኢኮኖሚ የሚያንኮታኩት እርምጃ እወስዳለሁ ስትል ዩናይት ስቴትስ አስጠነቀቀች። የዩናይት ስቴትሱ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ናቸው በትላንትናው ዕለት ከወግ አጥባቂው የሄሪቴጅ ፋውንዴሽን ቅጥር ግቢ ተገኝተው ባሰሙት ንግግራቸው የትራምፕ አስተዳደር አምስቱ የተባበሩት መንግስታት ጸጥታው ምክር ቤት አባላት ቻይና፣ ፈረንሳይ፣ ሩሲያ፣ ብሪታንያና ዩናይትድ ስቴትስ እንዲሁም ጀርመን ሆነው የኢራንን የኒውክሌር ቅመማ ፕሮግራም አስመልክቶ ቀደም ሲል ከቴህራን ጋር ደርሰውት ከነበረው ስምምነት በቅርቡ ራሱን ካገለለ በኋላ የነደፈውንና ኢራን ተግባራዊ ማድረግ አለባት ያለውን ባለ 12 ነጥብ ዝርዝር ይፋ ያደረጉት የኢራኑ ፕሬዚዳንት ሐሰን ሩሃኒ የዩናይትድ ስቴትስን ማስጠንቀቂያ ተቀባይነት የሌለው ነው ሲሉ ውድቅ አድርገውታል። የኢራኑ ፕሬዚዳንት የፖምፒዮን ንግግር ተከትለው ባወጡትና በአገሪቱ መገናኛ ብዙሃንም ታትሞ ለንባብ በበቃው መግለጫቸው የዛሬዋ ዓለማችን ዩናይትድ ስቴትስ ዓለምን ወክላ የምትወስደውን ውሳኔ አይቀበልም፣ አገሮች የየራሳቸው ነጻነት አላቸውና ብለዋል። የአውሮፓ ህብረት የውጭ ፖሊሲ ኃላፊ ፍሬድሪካ ሞጌሪኒ በበኩላቸው ከዓለም አቀፉ የተቀነባበረ የጋራ እቅድ ራስን በማግለል የመካከለኛውን ምስራቅ ቀጠና ሰላምና መረጋጋት እያደር እየጨመረ ከሚመጣ የኒውክሌር አደጋ ስጋት እንዴት ማስጠበቅ እንዳቀደ አሊያም ስምምነቱ ተፈጻሚነት ከሚያደርጋቸው ገደቦች ውጭ ያሉትን የኢራንን እንቅስቃሴና ተጽዕኖ እንደምን መቆጣጠር እንደሚችል የፖምፒዮ ንግግር አላመለከተም ሲሉ ተችተዋል።
ቻይና ከውጭ በምታስገባቸው ተሽከርካሪዎች ላይ የምትጥለውን ቀረጥ ከፊታችን ሰኔ መገባደጃ 23 አንስቶ አሁንም ከምታስከፍለው የ25 በመቶ ወደ 15 በመቶ የምታወርድ መሆኑን አስታወቀች። የቻይናው የገንዘብ ሚኒስትር ይፋ ያደረጉት ይህ መግለጫ ፕሬዚዳንት ሺ ፒንግን አገራቸው ከውጭ በምታስገባቸው ምርቶችና ሸቀጦች ላይ የምትጥለውን ቀረጥ ለመቀነስና የውጭ ባለሀብቶችን የቻይና የኦቶሞቢል አምራች ኩባንያዎች ይዞታ ያለውን ገደብ ለማርገብ ባለፈው ወር የገቡትን ቃል የተከተለ ነው። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ቻይና ከውጭ በምታስገባቸው ኦቶሞቢሎች ላይ የምትጥለውን ይህን የ25 በመቶ ቀረጥ ከቻይና ጋር በሚደረገው የንግድ ልውውጥ ላይ አጥልቷል ከሚሉት ደንቃራ አንዱ አድርገው በተደጋጋሚ ሲያነሱ ተደምጠዋል። አገራቸው ከቻይና ጋር ያላትን የንግድ ልውውጥም ያልተመጣጠነና ወደ ቻይና ያደላ ነው በሚል ሲተቹ መቆየታቸው ይታወሳል። ይህ በእንዲህ እንዳለ የዩናይትድ ስቴትሱ ጠቅላይ ግምጃ ቤት ኃላፊ ስቲቨን ምኑቺን ባለፈው እሁድ በሰጡት ቃል የሁለቱን አገሮች የንግድ ልውውጥ በሚመለከቱ ልዩነቶቻችን ዙሪያ ትርጉም ያለው ካሉት አንዳች መግባቢያ ላይ መድረሳቸውንና የስምምነት ማዕቀፍ መንደፋቸውን አመልክተዋል። በቻይናና በዩናይትድ ስቴትስ የንግድ ልውውጥ ይታያል የሚባለውን ክፍተት ለመሙላትም ቻይና ተጨማሪ የአሜሪካ ምርቶችን እንደምትሸምት መስማማቷን ሚኒስትሩ ተናግረዋል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን በመንግስቱ ላይ ቅሬታ ላለው ሕዝብ በሚያደርጉ ንግግር አንዳንድ መሠረታዊ ለውጦች እንደሚኖሩ ያወጡትን እቅድ ዛሬ ይፋ እንደሚያደርጉ ተገለጠ። የፕሬዚዳንቱ ንግግር የሚያተኩረው በተለይም አመፅ እንዳይቀሰቀስ ስጋት ባላቸው የፈረንሳይ ከተሞች ኗሪ በሆኑ ወገኖች ላይ መሆኑም ታውቋል። ሊሳ ብራያንት ከፓሪስ ያደረሰችንን ዘገባ ዝርዝር አዲሱ አበበ ያቀርበዋል።
ፕሬዚዳንት ማክሮን በንግግራቸው ለተጎዳውና ለተገፋው ሕዝብ ጆሮ ሊደርሱ የሚገባቸውን ተጨባጭና ወቅታዊ የሆኑ ነጥቦችን ያካተቱ መሆናቸውን የተገለጠው ዋና ዋናዎቹም በአደንዛዥ እጾች ላይ ስለሚደረገው ዘመቻ፣ ለትምህርት ዕድል ስለሚደረገው ድጋፍና በተጠርጣሪ አክራሪዎች ላይ ስለሚኖረው ክትትል፣ ከንቲባዎች ጋር እንደምን መገናኘት እንደሚቻልም የሚሉ ነጥቦች ተካተውበታል።
Il y a de la profonde insécurité, donc nous ne voulons pas la face en disant...
President Macron, በንግግራቸው በከተሞች የመኖሪያ አካባቢ የሚገኘው ሕዝብ ባለብዙ ክህሎትና ራዕይ የመሆኑን ያህል ተጠርጣሪ አክራሪዎች እንቅፋት ለመፍጠርና ስፍራዎቹንም አደገኛ ለማድረግ አይታቀቡም ወይም አይተኙም ብለዋል። ስለዚህ አዳዲስ ዘዴዎችን መፍጠርና ጥንቃቄውንም በዚያው ልክ ማሳደግ ያሻል ሲሉም አስገንዝበዋል።
D'abord, on va allouer des moyens supplémentaires 1300 policiers
dans 64 villes. ከተሞች ጥበቃ ወደ 1300 የፖሊስ ኃይል እንደሚሰማራ የገለጹት ፕሬዝዳንት ማክሮን ከቶክሶ ከተማ ጋራ ተመሳሳይ የሆነ የከተማ እድሳት በመጪው ዓመት ወር እንደሚጀምርም ገልጠዋል። በአነስተኛ ገቢ ነገር ግን ከፍተኛ ወንጀሎች በሚፈጸሙባቸው በፓሪስና በሌሎችም የፈረንሳይ ከተሞች በሚገኙ ነዋሪዎች ዘንድ ለረጅም ጊዜ የዘለቀ ችግር መኖሩን የጠቀሱት ፕሬዝዳንቱ ለአውሮፓ ቆጣጣር በ2015 ዓመተ ምህረት ከፖሊሶች ጋር የነበረው ግጭት ወደ አላስፈላጊና በተለይም ለአክራሪዎች ምቹ ወደ ሆነ ሁኔታ እንደተሸጋገረ አስታውሰዋል። ተተኪ የፈረንሳይ መሪዎች እነዚህን ችግሮች ላንዴና ለመጨረሻ ጊዜ መቅረፍም ግዴታ ይኖርባቸዋል።
አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ።
አድማጮች፣ በዜና የጀመረው ፕሮግራማችን በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አብራችሁን አምሹ።
መልካም ምሽት በድጋሚ እንመኛለን። አስተናጋጆች አሉላ ከበደና
አዲሱ አበበ ነን። አሁን ወደ ዕለቱ አብይ ርዕስ።
ቀደም ብለን በመግቢያ ያስተዋወቅነው አብይ ርዕስ ነው። ሰማያዊ ፓርቲ ወደ ድርድሩ እንዲመለስ ከገዢው ፓርቲ ከኢህአዴግ ጥሪ እንደመጣለት ያስታወቀበት ፓርቲው ወደ ድርድሩ ለመግባት አደራዳሪ ወገን እንደሚያስፈልግ ገልጧል። እውነተኛ ድርድር እንዲኖርም በሀገሪቱ ጉዳይ ያገባኛል የሚሉ ኃይሎች ሁሉ እንዲያሳትፍ መጠየቁንም የፓርቲው የህዝብ ግንኙነት ኃላፊ ናቸው ያስታወቁት። ቀደም ሲል የፓርቲው ሊቀመንበር ብለናል። ማስተካከያ ይወሰድልን ይቅርታ እንጠይቃለን። መለስካቸው አምሃ ዝርዝሩን ይዟል።
በያዝነው ግንቦት ወር መጀመሪያ ሳምንት አካባቢ ገዢው ፓርቲ ኢህአዴግ ለሰማያዊ ፓርቲ በጻፈው ደብዳቤ ለድርድር እንደጋበዘው የፓርቲው የህዝብ ግንኙነት ኃላፊ አቶ አበበ አካሉ ከጋዜጠኛ ከቀረበላቸው ጥያቄ በመነሳት ምላሽ ሰጥተዋል። አቶ አበበ ቀደም ሲል በተቃዋሚ ፓርቲዎችና በገዢው ግንባር ኢህአዴግ መካከል ተጀምሮ ከነበረው ድርድር ራሱን ሲያገል መርህን የተከተለ አካሄድ እንደነበረ አስታውሰዋል። አሁን ፓርቲው ለቀረበለት ጥያቄም የሰጠው መልስ ይህንኑ መሠረት ያደረገ እንደሆነ ጠቁመዋል።
አምና ከድርድሩ ስንወጣ ኢህአዴግ እኛ ቅድመ ሁኔታ አስቀምጠን ነው አደራዳሪ እንፈልጋለን፣ ገለልተኛ የሆነ አካል ሊያደራድረን ይገባል፣ እርስ በርሱ ስጋን በኩበት ጠበሱ ነው የሚሆነው። እርስ በርስ ድርድር ብሎ ነገር የለም፣ ውይይት ነው። እሱ ደግሞ 27 ዓመት ከኢህአዴግ ጋር ሰጅቷል። ስለዚህ የሚያደራድረን ሌላ ሶስተኛ ወገን ያስፈልጋል የሚል አቋም ይዞ ነው ሰማያዊ ፓርቲ ብቸኛ ነው በዚህ አቋሙ ሲወጣ። ትላንትና ኢህአዴግን ይሄን ነገር ነው ነበር፣ ዛሬ ግን ይሄን ጥያቄ አንስተው ነው እኛ ደግሞ ምላሽ ሰጥተናል። እኛ ባልነው መንገድ ወደ ድርድር የሚገባ ከሆነ ሁልጊዜ ክፍት ነው በራችን። ያኔም ስንወጣ ድርድር አያስፈልገንም አላልንም፣ እኛ የድርድር ፓርቲዎች ነን።
የፓርቲው የህዝብ ግንኙነት ኃላፊ አክለው እንዳብራሩት ከሆነ የሀገሪቱን ችግሮች ለመፍታትና ድርድሩን ዋና መንገድ ለማድረግ ሁሉን አቀፍ መሆን ይኖርበታል። ከዚህ ቀደም እንደሚደረገው ይህን ወይንም ያንን ኃይል ከመፈረጅ ታቅቦ በሀገሪቱ ጉዳይ ያገባናል የሚሉ ኢትዮጵያውያን ኃይሎችን ሁሉ ማቀፍ እንዳለበት ጠቁመዋል። ይህም የፓርቲያቸው አንዱ አቋም ነው ሲሉ አስረድተዋል።
የጠየቅናቸውም ጥያቄዎች አሉ። ድርድር ማለት እዚህ ሀገር ውስጥ ካሉት ብቻ ነው ነፍጥ አንገበው ጫካ ካሉትም ጋር ያደግ መደራደር መቻል አለበት። ነፍጥ አንገበው ጫካ ያሉት መጥራት አለበት። ድርድር ከሆነ የዚችን ሀገር ሰላም ለማስቀጠል የሚሻ ከሆነ ያደግ በየትኛውም ጎራ ያገባኛል የሚል ኢትዮጵያ ሁሉ ወደ ድርድሩ መድረክ መምጣት አለበት። ሰሞኑን ኦዴድ እንደተመለስ ታውቃላችሁ። ኖት ኦዴድ ብቻ ነው፣ በርካታ ነፍጥ አንግበው ይህን ስርዓት በጠመንጃ ፈሙዝ ከስልጣን ለማውረድ የሚታገሉ ወገኖችም ይምጡና ተባልቀው ኢትዮጵያዊነትን አቀንቅነን በጋራ ችግሯን እንፍታና የሰላም ሀገር እናድርጋት ነው። ይሄ የሰማያዊ ፓርቲ አቋም ነው።
ፓርቲው ይህን ሲል ለድርድሩ ቅድመ ሁኔታ ማቅረቡ አይደለም ወይ ለሚለው የጋዜጠኛ ጥያቄ የአቶ አበበ መልስ አሉታዊ ነበረ። ይህ ቅድመ ሁኔታ ሳይሆን ዓለም አቀፋዊ ደረጃውን የጠበቀ የድርድር ሂደት ነው ብለዋል። ለማንኛውም ይህን አጀንዳ በተመለከተ ዝርዝር መግለጫ ፓርቲያቸው በቅርቡ እንደሚያወጣ አቶ አበበ አካሉ ተናግረዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን እናመሰግናለን። ሌሎች ዘገባዎችም ከኢትዮጵያ እየጠበቅን ነው፣ እንደደረሰ እናቀርባለን። አሁኑ አንድ ከአፍሪካ። የአልጄሪያ መንግስት በተለይ ከሰሃራ በታች ከሆኑ የአፍሪካ ሀገሮች በብዙ ሺዎች የሚቆጠሩ ስደተኞች ማባረሩን እንዲያቆም የተባበሩት መንግስታት የሰብአዊ መብቶች ቢሮ ጥሪ አስተላልፏል። በአልጄሪያ መንግስት እየተወሰደ ያለውን እርምጃም ዓለም አቀፉን የሰብአዊ መብቶች ሕግ የጣሰ ነው ሲል ያወግዛል። ሊሳ ሽላይን ከጄኔቫ ዘገባ ልካ ሰለሞን ክፍሌ አቅርቧል።
በዓለሙ ድርጅት የሰብአዊ መብቶች ሪፖርት መሰረት የአልጄሪያ ባለስልጣናት ከየካቲት 1 እስከ ሚያዝያ 11 ቀን 2010 ዓ ም ድረስ ባለው የአንድ ወር ጊዜ ውስጥ በኦራን፣ በዱራና በቡፋሪክ ከተሞች በሚኖሩ የአፍሪቃ ስደተኞች ላይ በትንሹ 6 ጊዜ ከበባ አካሂደዋል። ከሳህራ በታች ካሉ የአፍሪቃ ሀገሮች በመጡ ስደተኞች ላይ ወረራዎቹ በአብዛኛው የተካሄዱት ደግሞ የህንፃና መንገድ ግንባታ ሥራዎች በሚከናወኑባቸው ቦታዎች ላይ መሆኑን የተባበሩት መንግስታት የሰብአዊ መብቶች ቢሮ ቃል አቀባይዋ ራቪና ሻምዳሳኒ ተናግረዋል። ሻምዳሳኒ ለአሜሪካ ድምፅ ሲናገሩ ስደተኞችን በጅምላ እያፈሱ ከሀገር ማባረር ያለበት ችግር የግለሰቦቹን ሁኔታ በትክክል ሳይረዱ የሚወሰድ እርምጃ በመሆኑ ላይ ነው ብለዋል።
We are told that people are often just arrested and detained without even checking their documents.
እንደተነገረን ሰዎች ብዙ ጊዜ እየተያዙ የሚታሰሩት ሰነዶቻቸው እንኳን ሳይታዩ ነው። የሥራ ባልደረቦች ኒጀር ውስጥ ካነጋገሯቸው 25 ስደተኞች አንዷ ብቻ ናት ፓስፖርቷ ታይቶ የተለቀቀችው። ሌሎቹ ግን በአረበኛ ቋንቋ በተዘጋጀ ሰነድ ላይ የጣት አሻራዎቻቸውን እንዲያሳርፉ ተደርጓል። አብዛኞቹ ፈራሚዎች አረበኛ አይናገሩም።
የተባበሩት መንግስታት የሰብአዊ መብቶች ቢሮ ቃል አቀባይ ራቪና ሻምዳሳኒ አክለውም አብዛኞቹ ፍልሰተኞች እየታፈሱ ወደ ሀገራቸው ሲባረሩ ንብረቶቻቸውን እንዲይዙ አይፈቀድላቸውም፣ ለአመታት ደክመው ያፈሩትን ንብረት በሙሉ ጥለው እንዲወጡ ይገደዳሉ ብለዋል። አንዳንድ ስደተኞች እንዲያውም እየተዋከቡ በአስቸኳይ ወደ ኒጀር እንዲተላለፉ ይደረጋሉ ሲሉ ማስረድተዋል። ሌሎች ከሰብአዊ አያያዝ ውጭ በሆነና በአስከፊ ሁኔታ በወታደራዊ ጦር ሰፈሮች ውስጥ እንዲቆዩ ይደረጋሉ ሲሉም ቃል አቀባይዋ ተናግረዋል።
Nigerians are transferred by bus to Agadez in Niger, while the others are crammed in...
ከኒጀር የመጡ ስደተኞች ኒጀር ወደሚገኘው ወደ አጋዴዝ የሚዛወሩት በአውቶቡስ ከተሸኙ በኋላ ነው። ሌሎች በትልልቅ ካሚዮኖች ታጭቀው ይጓጓዙና ድንበራቸው ላይ ሲደርሱ ተራግፈው በረሃ ውስጥ ለሰዓታት ይቆያሉ። ሌላ የሰማነው የምስክርነት ቃል እዚያው አልጄሪያ ውስጥ ለመቅረት የወሰኑ ደግሞ የሚኖሩት ለህይወታቸው እጅግ በመፍራት ነው።
የተባበሩት መንግስታት የሰብአዊ መብቶች ቢሮ ተቆጣጣሪዎች የአልጄሪያ መንግስት እየወሰደ ባለው በዚህ የጅምላ ማባረር በእጅጉ አዝነዋል ሲሉ ራቪና ሻምዳሳኒ ተናግረዋል። ሌሎች መንግስታትም ፍልሰተኞችን ለማባረር የሚሰጧቸው ምክንያቶች ከጸጥታ ጋር በተያያዘ መሆኑን ይናገራሉ ብለዋል። በዓለም አቀፉ የሰብአዊ መብቶች ሕግ መሠረት ፍልሰተኞች ለጅምላ እስራት መዳረግ የለባቸውም። ንብረቶቻቸውን ሊቀሙ ወይም ሕጋዊ ሰነድ ሊነፈጉ አይገባም። ስደተኞች ወደ ሀገራቸው እንዲመለሱ ሲደረግም ደህንነታቸው በተረጋገጠበትና ሰብአዊ ክብራቸው በተጠበቀበት መንገድ ሊሆን እንደሚገባ ዓለም አቀፉ የሰብአዊ መብቶች ሕግ ይደነግጋል።
ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀደም ሲል እንደገለጥ ነው ሌሎች ዘገባዎችም ይኖሩናል ከኢትዮጵያ የሚመጡ። እስከዚያ ድረስ ወደ ሁለተኛው አጋማሽ እናልፍና ንግድና ምጣኔ ሀብት ሄኖክ ሰማግዘር።
እኔ የንግድ ሚኒስቴር አሁን ትልልቅ አሳይመንቶች በዓለም አቀፍም ደረጃ በአህጉርም ደረጃ በአገርም ደረጃ ትልልቅ የቤት ስራዎች ያሉበት ሚኒስቴር መስሪያ ቤት ካለ የንግድ ሚኒስቴር ነው ብዬ ነው የማስበው። በዓለም አቀፍ ረገድ ኢትዮጵያ በአጠቃላይ የወርልድ ትሬድ ኦርጋናይዜሽን አባል ለመሆን ጥረት እያደረገችበት ያለችው ዓለም አቀፍ የንግድ ድርጅቱ አባል ሀገራትም ካሁን የኢትዮጵያን የሰርቪስ ኮሚትመንት ኦር ደግሞ በሰርቪስ ሴክተር የምትከተለውን ፖሊሲና ያላትን ዝርዝር የሆነ አቅጣጫ እየጠበቁ ያለበት ጊዜ በሀገር ውስጥም ማከናወን የሚገባን የዓለም አቀፍ የንግድ ድርጅት አባል እንድንሆን መስራት ያለብን ትልልቅ ዝግጅቶችና ሪፎርሞች አሉ። በአህጉር ደረጃ ስንመለከት በቅርብ ጊዜ አለፈው ወር የተፈረመ አህጉር አቀፍ ነጻ የንግድ ቀጠና አባል ለመሆን ፈርመናል። ከዛ አንጻር እንግዲህ ከአፍሪካ ሀገራት ጋር በሚኖረን የንግድ እንቅስቃሴም የተሻለ ተጠቃሚነትን ለማግኘት በውስጣችን መስራት የሚኖሩብን ዝግጅቶች አሉ። እንደዚሁ በምስራቅ አፍሪካ አካባቢ ካሉት የጎረቤት ሀገራቶችም ጋር በሁለትዮሽ እየገባናቸው ያሉ የነጻ የንግድ ቀጠና ስምምነቶች አሉ። ከዛ ውጪ ክልላዊ የሆነው ኮሜሳ አባልም ነን። ለመሆን እንግዲህ አብዛኛውን ነገሮቻችንን ጨርሰናል። ከዚህ አንጻር እነዚህም በሀገር ውስጥ ያለውን የንግድ እንቅስቃሴ አስተካክሎ የንግድ ህጎቹን ዓለም አቀፍ ይዘት እንዲኖራቸው አድርጎ የንግድ አሰራሩንም በአጠቃላይ በማዘመን በኢትዮጵያ ከነዚህ የንግድ ስምምነቶች የምታገኘው ተጠቃሚነት ማረጋገጥ ትልቅ ኃላፊነት ነው። ይሄ ትልቅ ኃላፊነት ደግሞ ከንግድ ሚኒስቴር መስሪያ ቤቱ የሚጠበቅ ኃላፊነት ነው። ከዚህ አንጻር አሁን የተሾሙት የሚኒስትር ዴኤታዎች የሚጠብቃቸው የቤት ስራ በጣም ከፍ ያለ፣ ምን ያህል ከንግድ ስራ ጋር በተያያዘ እውቀቱ፣ ክህሎቱ፣ በአጠቃላይ ደግሞ ከዓለም አቀፍ የንግድ እንቅስቃሴን ከመምራት ጋር እና በነጻ የንግድ ቀጠናዎች ውስጥ የሀገራትን ተጠቃሚነት በማረጋገጥ ረገድ የነበራቸው የስራ ልምድ አጠያያቂ ነው አሁንም ቢሆን። ስለዚህ እነዚህ ሹመቶች እንግዲህ ፖለቲካዊ አመራር መስጠት አንድ ነገር ነው። አሁን እነዚህ ሹመቶች ምን ያክል እነዚህን የሀገር ውስጥ ጉዳዮችና ከውጭ የንግድ ሸሪኮቻችን ጋር የምናደርገውን እንቅስቃሴ ለመምራት ይጠቅማሉ የሚለው ነገር አሁን ካልኩ የስራ ልምድ፣ የትምህርት ዝግጅትና በቴክኒክ ረገድ በጣም ጠለቅ ያለ እውቀት የሚፈልግ ከመሆኑ አንጻር ምናልባት የዶክተር መብራቱም ሹመት ከዚህ በፊት በንግድም በኢንዱስትሪ ሚኒስትር ይመስለኛል ተሳትፎ የነበራቸው ከዛ አንጻር ምናልባት የተወሰነ የስራ ልምድ ይኖራቸው ይሆናል። ግን እጅግ ፈታኝ የሆኑ ወሳኝ ስራዎች የሚጠብቁት የሚኒስቴር መስሪያ ቤት ነው። ከዛ አንጻር የአየው ሹመት የራሱ የሆነ ክፍተት አለበት ብዬ ነው የማስበው።
እዚህ ላይ እንግዲህ የንግድ ሚኒስቴር ሌላው ተሿሚ የሚኒስቴር ዴታ አቶ ሀብታሙ ሲሳይ ናቸው። አስቀድመው ኦሮሚያ ፕሬዚዳንት ቢሮ ውስጥ የቢሮ ኃላፊ ሆነው ያገለገሉ ናቸው። ወደ ሌላ ትኩረት ወደሚሰጠው የሚኒስቴር መስሪያ ቤት እንለፍ። የኢንዱስትሪ ሚኒስቴር ነው። ሀገሪቱ በአጠቃላይ ግብርናዋን በተቻለ መጠን በማዘመን እሴት የተጨመረባቸው የግብርና ምርቶችን እንደዚሁም የኢንዱስትሪ ምርቶችን ወደ ውጭ ገበያ ለማቅረብ ከያዘቻቸው ሰፊ እቅዶች አንዱ የኢንዱስትሪ ልማት ነው። በዚህ ሚኒስቴር መስሪያ ቤት ውስጥ ሁለት ተሿሚዎች አሉ። አቶ ዮሐንስ ድንቃየሁና አቶ አያና ዘውዴ ናቸው። እነማን ናቸው? ከዚህ በፊት ባገለገልክባቸው የሚኒስቴር መስሪያ ቤቶችም እንደዚሁም በጋዜጠኝነት በሰራህባቸው ወቅቶች የሚታወቁ ሰዎች ናቸው። እነማን ናቸው?
ስራ አጋጣሚ እነዚህ ሰዎች የማየትና የመገምገም አጋጣሚ አጋጥሞኝ አያውቅም። ከዚህ በፊት በነበረ የስራ አጋጣሚዎቹ ሰምቻቸው አይቻቸው ማቃቸው ሰዎች አይደሉም። በአጠቃላይ እንግዲህ ምናልባት የመረጃ ክፍተትም ሊሆን ይችላል። ግን ጀነራሊ በዚህ ሴክተር አሁን ሁለት ወሳኝ ስራዎች እየተከናወኑ ነው ብዬ ነው የማስበው። አንደኛ ለረጅም ጊዜ ሀገሪቷ አቅደው ለማከናወን ግን በጣም ቸግሯት ያለ አግሮ ፕሮሰሲንግ ዘርፍ ወይንም ደግሞ የግብርና እሴትን በመጨመር ላይ የሚሳተፉ ኢንዱስትሪ ፓርኮችን ገንብቶ ከግብርና ጋር ያለውን ትስስር በማሳደግ የተሻለ እሴት መጨመር የሚችሉ እቃዎችን አምርቶ ለውጭ ኤክስፖርት በማድረግ ረገድ የተያዘ ረጅም ጊዜ በእቅድ የነበረ አሁን ወደ መሬት ለመውረድ ጥረት እየተደረገ ያለ እንቅስቃሴ አለ። ከዛ በዘለል አሁን በውጭ መዋለ ንዋይ ላይ መሰረት ያደረገ ትልልቅ የውጭ ባለሀብቶችን በመሳብ በሀገር ውስጥ ስፍራ ለመፍጠር በግብርና ላይ መሰረት አድርጎ የነበረውን ኢኮኖሚ ወደ ኢንዱስትሪ ዘርፍ ለማሸጋገር እየተደረገ ያለ የኢንዱስትሪ ፓርኮች ልማት እንቅስቃሴ አለ። እነዚህ ሁለት እንቅስቃሴዎች እስካሁን ፖሊሲ ትኩረት በሀብት በሰው ኃይል ኮምፒት ሲያደርጉ ነው የምናያቸው፣ እርስ በራሳቸው ሲወዳደሩ ነው እንጂ የምናያቸው ተመጋጋቢ በሚሆኑበት ደረጃ ላይ አልደረሱም። የውጭ ባለሀብቶችን በመሳብ ረገድ የሰው ኃይልን በማሰልጠንና ለሚመጡት ባለሀብቶች በማቅረብ ረገድ ባለሀብቶቹ የሚገጥሟቸውን ከውጭ ምንዛሬ እንዲሁም እቃዎችን ከማጓጓዝ ከጉምሩክ እና ከትራንስፖርት አንጻር የሚገጥሟቸውን ችግሮች በመፍታት ረገድ የራሱ ትልቅ ቻሌንጅ አለ። ስለዚህ ከፊታቸው የሚጠብቃቸው በጣም ግዙፍ የሆነ ቻሌንጅ ነው። ለሱ እንግዲህ ዝግጁ መሆን አለባቸው።
እንግዲህ ሌላኛው ደግሞ የግብርናና እንስሳት ሀብት ሚኒስቴር ነው። ሁለት ሚኒስትር ዴታዎች ተሾመዋል። እንዲያውም እዚህ ላይ በጥናትና ምርምር በሐረማያ ዩኒቨርሲቲ ብዙ ስራዎችን የሰሩ ፕሮፌሰር ፈቃዱ በየነ በሚኒስትር ዴታነት ተሾመዋል። እኔ እንኳ ዝርዝሩን የማላውቀው ደግሞ የዶክተር ኢያሱ አብርሃ ነው። እሳቸውም የግብርናና እንስሳት ሀብት ሚኒስትር ዴታ ሆነው ተሾመዋል። በዚህ የሚኒስትር መስሪያ ቤት ውስጥ ተመጋጋቢ የሆነ ከሌሎች የሚኒስትር መስሪያ ቤቶች ጋር የምጣኔ ሀብት አምድ ለመዘርጋት በሚደረጉ ጥረቶች ከጥናትና ምርምር የሚመጡ ሰዎች ምን ሚና ይኖራቸዋል? እነዚህ ሁለት ሚኒስትር ዴታዎችስ በአጠቃላይ ካለው ሁኔታ ጋር ምን አስተዋጽኦ ሊያበረክቱ ይችላሉ?
ጥሩ ሴሌክሽን ነው ብዬ የማስበውን ሴሌክሽን እነዚህ የሁለት ሰዎች ሴሌክሽን ነው። የግብርናው መሰረታዊ ችግር ምንድን ነው ሲባል የገበሬውን ችግር መፍታት የሚችሉ ምርምሮችን በአግባቡ ሰርቶ ለገበሬው በማከፋፈል ከዛ ደግሞ በቀጣይነት ገበሬው በእነዚህ የምርምር ውጤቶች ላይ ያለውን አስተያየት ሰምቶ ምርምሮችን በማሻሻል ከዛ ውጭ በምርምርና በፖሊሲ ማውጣት ረገድ ያለውን ቅንጅት ማሻሻል አለመቻል በሚኒስትር መስሪያ ቤት ውስጥ የሚታይ ረጅም ጊዜ የቆየ ክፍተት ነው። የግብርና ምርምር ችግር ፈቺ ሊሆን በሚችልበት ደረጃ መድረስ አቅቶት ሲንደፋደፍ ነው የምናየው። አሁንም ቢሆን ግብርናችን ከውጭ በሚመጡ የምርምር ውጤቶች፣ ከውጭ በሚመጡ ቴክኖሎጂዎች ላይ ጥገኛ ሆኖ ነው ያለው። ስለዚህ በምርምር ረገድ አሁን የግብርና ምርምሩ የገበሬን ችግር መፍታት የሚችልበትን አቅጣጫ በማስያዝ ረገድ አዲስ የተሾሙት የሚኒስትር ዴታዎች የራሳቸው የሆነ አስተዋጽኦ ይኖራቸዋል። እንዲሁም በዘርፉ ልምድ መኖሩ ጠቃሚነቱ ይህንን እስከ ዛሬ ድረስ ደካማ የነበረ ቅንጅት ለመፍታት የራሱ ጥረት ያደርጋል።
በጣም ነው የማመሰግነው ጌታቸው ተክለ ማርያም። በተለያዩ የኢትዮጵያ ክፍሎች እየተዘዋወረ የምጣኔ ሀብት ፖሊሲ አማካሪ ሆኖ የሚሰራ ነው። ለሰጠህን ማብራሪያ በጣም አመሰግናለሁ ጌታቸው።
አመሰግናለሁ።
አዎ፣ ሄኖክ እንደገለጠው ጌታቸው ተክለ ማርያም በተለያዩ ሁኔታዎች አዲስ የተሾሙትን ሚኒስትር ዴታዎች በተመለከተ የሰጡትን ትንታኔ ነው። ሁለተኛ ክፍል ዝግጅት ነው የሰማችሁት። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። አሁን ሐኪሞን ይጠይቁ። በዛሬው ሐኪሞን የጠይቁ ፕሮግራማችን አዘጋጁ አሉላ እጄ ከምን ማናቸው ሐኪማችን ስለምን ጉዳይ ነው የሚያማክሩ?
አዲሱ አመሰግናለሁ፣ አስተዋውቃለሁ። ዋናውን የሰውነት ክፍል ይመለከታል። ዋና የሚባሉት በርከት ይላሉ። ታዲያ ልብና ኩላሊት እንዲሁም ሳምባን ቀጥሎ ጉበታችን ትልቁ የሰውነታችን በጣም ቁልፍ ስራዎች የሚሰራው አካል ሲታወክ የሚፈጠረውን ሁኔታ ይመለከታል። በርከት ያሉ የበሽታ አይነቶች ጉበትን ያጠቃሉ። በተላላፊነታቸው የሚታወቁና ውስብስብ ችግሮችን ከሚያስከትሉት በእንግሊዝኛ ፊደላት ነው የሚታወቁት፣ ኤ ቢ ሲ ዲ ይባላሉ። ከአራቱ ዛሬ አንዱን ነው የምንመለከተው። ሄፓታይተስ ቢ ይባላል በሕክምና ቋንቋ። ተላላፊ የጉበት በሽታ ነው። የሚተላለፍበትን መንገድ፣ መከላከያውን፣ ሌሎች ዝርዝሮች ሁሉ የተመለከተ
ከሰውነት ክፍል ግን ዋና የሚባል ክፍል አለ።
ሁሉም ዋና ናቸው። እንደው ሸክሙ የእዳውን ነው መርዝን ማጥራት ያህል ድረስ ይሄዳል። ብዙ ስራ አለው ለማለት እንጂ እንዳልከው ሁሉም ዋና ሆነው የሚቀርቡበት ጊዜ አለ። ለሁሉም ይሄን የጉበት በሽታ የሚመለከት ቅንብር ነው። ዶክተር እንዳለ ካሳ የውስጥ ደዌና የጨጓራ እንዲሁም የሆድ እቃ ህመሞች ልዩ ሐኪም ናቸው። አስተያየቱን ወይም ሙያዊ ማብራሪያውን የሚሰጡን ስለ ህመሙ በኢትዮጵያ ውስጥ ያለው ሁኔታ በጥናት የሚታወቀውን በሚገልጹበት እንደደር
በኢትዮጵያ ውስጥ እንግዲህ በርካታ ጥናቶች ተካሂደዋል። ግንባር ቀደም ጥናት ያደረጉት ፕሮፌሰር ደማርያም በቅርብ ጊዜ ሕይወታቸው ያለፈው እሳቸው ናቸው። አብዛኛውን የኢትዮጵያ ከተሞችን ያካለለ ጥናት ነበረ። በዚህ ጥናታቸው እንደተገለጸው ከ8-12% ድረስ ተሸካሚዎች ሲኖሩ፣ የቫይረሱ ተሸካሚዎች ማለት ነው። ጠቅላላ ደግሞ በሽታውን በመከላከል መከላከያ ሰውነታቸው ውስጥ ያበጁት ሲካተቱ ከ80-85% ድረስ ይዘልቃል። ስለዚህ በርካታ ህዝብ ነው ያለው። የተሸካሚዎችን ቁጥር እንደው በ10% እንኳን ብናስበው ከ100 ሚሊዮን 10% ስንት ሊሆን እንደሚችል መገመት ይቻላል። ከፍተኛ ቁጥር ነው።
ትልቅ ቁጥር ነው። ትልቅ አሃዝ ነው።
እንዲሁም ከፍተኛ ቁጥር ነው። እና ከሚያዙት ሰዎች ከ5-10% ተሸካሚ ሆነው ይቀጥላሉ። ይሄ ደግሞ በዓለም ደረጃ ያለ የጥናት ውጤት ነው። አንዳንድ ቦታ ከፍ ሲል፣ አንዳንድ ቦታ ዝቅ ይላል። በአጠቃላይ በዓለም ዙሪያ ግን ከፍተኛ ቁጥር ነው የቫይረሱ ተሸካሚ ሆነው በደማቸው ውስጥ ያለባቸው ነገር ግን ምንም ምልክት የሌላቸው ሰዎች አሉ።
መልካም። ዶክተር እንዳለን እጅግ ከፍተኛ ቁጥር ያለው ሰው ለዚህ ቫይረስ የመጋለጥ እድል እንዳለው ገልጸዋል። በዓለም ደረጃም በዚሁ መልኩ ከፍተኛ ቁጥር ያለው መኖሩን ያስረዱት በርከት ያሉ የጉበት በሽታ አይነቶች አሉና እንደምን ይታወቃል አንድ ሰው ለሱ መጋለጡ?
እንግዲህ ሄፓታይቲስ ቢ የሚባለው ቫይረስ ጉበትን ከሚነኩት ቫይረሶች ውስጥ ግንባር ቀደሙ ሲሆን ሌላው ቫይረስ ደግሞ ሄፓታይቲስ ሲ ይባላል። እነዚህ ሁለት ቫይረሶች አደገኛ ቫይረሶች ናቸው። አደገኝነታቸውም አንድ ሰው ከያዙ በኋላ በተሸካሚነት የሚቀጥሉ ሰዎች ከነዛ መካከል በርካታዎቹ ወደ ተለያየ የበሽታ የጉበት የበሽታ ደረጃ ይሸጋገራሉ። ይህም ማለት ሲሮሲስ ብለን የምንጠራው የጉበትን አሰራር በእጅጉ የሚጎዳ የበሽታ ደረጃ ነው። ክሮኒክ ሄፓታይቲስ ብለን የምንጠራው ደግሞ ጉበት በመቆጣት ደረጃ ብቻ የሚገለጽ ድካም ነው። የጉበት ካንሰርም ከዚሁ ጋር ሊያያዝ ይችላል። እንግዲህ የሚተላለፍባቸው መንገዶች ናቸው ለዚህ ችግር መንስኤ ከፍተኛ የሆኑት በዚህ ምክንያት ነው።
ምንድን ናቸው?
አዎ፣ በታዳጊ ሀገሮች ውስጥ ለምሳሌ የተቀቀሉ መርፌዎችን መጠቀም፣ ምላጮችን ለተለያዩ ጉዳዮች ግዝረትን ጨምሮ መርፌዎች ለንቅሳት፣ እንጥል መቧጨጥ ለመሳሰሉት ነገር ሁሉ የሚጠቀሙባቸው መሳሪያዎች ንጽህና የጎደላቸው አዲስ ያልሆኑ ጥቅም ላይ የዋሉ ተመልሰውን በስርዓቱ ያልተቀቀሉ ስለሚሆኑ ከአንዱ ሰው ወደ ሌላ ሰው የማስተላለፍ ባህሪያቸው ከፍተኛ ነው። አንዱ ይሄኛው ነው። ሁለተኛው ደም በመለገስ የሚመጣ ነው። በተለይ ባለፉት ዘመናት ደም በደንብ አድርጎ የመመርመር ሁኔታዎች ስላልነበሩ፣ ተመርምሮም ደግሞ ሊያመልጡ የሚችሉ ስለሚኖሩ ከአንዱ ሰው ወደ አንዱ ሰው የመተላለፍ እድል ነበረ። ይህ እንኳን አሁን ባለው ሁኔታ እጅግ በጣም ቀንሶ ነው የሚገኘው። እና ሄፓታይቲስ ሲም ቢም በዚህ ሁኔታ ይተላለፋሉ። በቀረው በሆስፒታሉ ውስጥም እንደዚሁ በአግባቡ መሳሪያዎች ካልተቀቀሉ በስተቀር በኦፕራሲዮንም ጊዜ ከፍተኛም ኦፕራሲዮን ሆነ አነስተኛ ኦፕራሲዮን በሚደረግበት ጊዜ፣ መርፌ ሰዎች በሚወጉበት ጊዜ በሽታው ሊተላለፍ የሚችልበት ሁኔታ አለ። በተለይ ታዳጊ ሀገር በሆኑት እንደ አፍሪካ፣ ደቡብ አሜሪካ፣ ኤዥያ እነዚህ ችግሮች ጎለው ይታያሉ። ምክንያቱም ሰዎች በቂ መሳሪያ የሕክምና መሳሪያ ስለማያገኙ መልሰው መላልሰው ያንን ስለሚጠቀሙ የተለያዩም ገጠር ውስጥ ሕክምና የሚሰጥባቸው እቃዎች እንደዚሁ ጥንቃቄ የጎደላቸው በመሆኑ በዚህ ዘዴ የመተላለፉ እድል በጣም ከፍተኛ ነው። ለዚህ ነው እንግዲህ ቫይረሱ በከፍተኛ ደረጃ የሚተላለፈው። እዚህ ዋናዎቹ ሆነው በባልና በሚስት መካከልም የመተላለፍ እድሎች ሊኖሩ ይችላሉ። ከእናትም ወደ ልጅ የመተላለፍ እድል ይኖራል። እነዚህ እንግዲህ የመተላለፊያ መንገዶች ናቸው።
ቀደም ብለው በርካታ መተላለፊያ መንገዶችን ሲገልጡ በባልና ሚስትም ብለዋል። ይሄ በጾታዊ ግንኙነት አማካኝነት ይሆን? እንደ አባለዘር በሽታዎች ሄፓታይተስ ቢም የሚቆጠርበት ሁኔታ አለ?
ሊቆጠር የሚችልበት ሁኔታ አለ። ነገር ግን የመተላለፉ ሁኔታ በዛ አይነት መንገድ እጅግ በጣም አነስተኛ ነው። እንደ HIV አይነት አይደለም። እንደ ሌሎችን በዚህ አይነት መንገድ ከሚተላለፉ የግብረ ስጋ ህመሞች ጋርም እንደዚህ ከፍተኛ አይደለም። እድሉ አነስተኛ ነው፣ ነገር ግን የመተላለፍ እድል አለው። የቫይረስ መጠኑ ደም ውስጥ እጅግ ከፍተኛ ከሆነ ከእናትም ወደ ልጅ እንደዚሁ በንክኪ፣ ምላጭ፣ መርፌ፣ ጥፍር መቁረጫዎች፣ እንደዚህ ኮልጌቶች በመጠቀምም በቤተሰቡ ውስጥ ሊተላለፉ የሚችሉበት መንገድም አለ።
መልካም። እንግዲህ የህሙን ሁኔታ እንዲሁም ደግሞ የሚተላለፍበት መንገድ ካነሳን ጠባዩን መመልከቱ በአንጻሩ ሊረዳ ይችላል እና ዋና ዋናዎቹ መለያዎች የሄፓታይተስ ቢ ምልክቶች ምን ይሆኑ? ከሌሎች መሰል የህመም አይነቶችም ለዚህ ቫይረስ የተጋለጡ ሰዎች እንደምን ሊለዩ ይቻላቸው ይሆን?
አኪዩት ሄፓታይትስ ብለን የምንጠቅሰው ለሁሉም ሄፓታይትስ ቫይረሶች በቅድም ከፍተኛዎቹን ክሮኒክ ሆነው የሚቀጥሉትን ቢና ሲ ጠቀስን እንጂ ሌሎቹም ሄፓታይትስ ኤ፣ ሄፓታይትስ ጂ ተብሎ የሚጠቀሱ ቫይረሶች አሉ። ሄፓታይትስ ኢ ተብሎም የሚጠቀሱ አሉ። እነዚህ ቫይረሶች በአጠቃላይ ጉበትን የሚነኩ ቫይረሶች ምልክታቸው ከሞላ ጎደል ተመሳሳይ ነው። ድካም፣ ምግብ ማስጠላት፣ ትንሽ የሚያጤሱ ሰዎች ሲጋራ ያስጠላቸዋል፣ ምግብ ያስጠላቸዋል፣ ሽታው ያስጠላቸዋል አንዳንድ ሰዎች እና ትንሽም ደግሞ ትኩሳት ነገር ሊኖራቸው ይችላል። ይሄ እንግዲህ በአንድ ሳምንቱ ጊዜ ውስጥ የሚከሰት ሲሆን አይንም ቢጫ የመሆን ከዛ በኋላ ይከተልና አይነ ምድርም ነጭ የመሆን ነገር ይኖረዋል። እነዚህ ምልክቶቹ ናቸው እና አብዛኛዎቹ ግን አይናቸው ብቻ ሳይሆን የቅድም የጠቀስኳቸው ምልክቶች ብቻ ኖረዋቸው ሊገለጡ ይችላሉ። አይናቸው ብቻ የማይሆን ሰዎችም ሊኖሩ ስለሚችሉ ምንድ ቫይረሱ ምንድን ነው ብሎ ለመናገርም አይነቱንም ይሄ ነው ብሎ ለመጠቆምም አስቸጋሪ ነው የሚሆነው። ምክንያቱም አይንንም ብቻ የሚያደርጉ ሌሎች በሽታዎች አሉ። አይንም ብቻ ሳይሆን ደግሞ ሄፓታይቲስ ሊገለጥ ይችላል። በተለይ ክሮኒክ የሚባለው ደግሞ ከስድስት ወር በላይ ደም ውስጥ የሚቆየው ነው። እነዚህ ቅድም እንደጠቀስኩት ከ5-10% የሆኑ ተሸካሚዎች ምንም ምልክት ሳይኖራቸው ሊኖሩ ይችላሉ እና ምንም ምልክት ሳይገለጽ ደግሞ ወደ ክሮኒክ አልፈው ሲሮሲስ ወደሚባል ደረጃ ወደ ካንሰርም ሊሄዱ ይችላሉ። ስለዚህ ሊታወቅ የሚችለው ስክሪን በማድረግ ብቻ ሊሆን ይችላል። ለምሳሌ ደም በሚሰጥ ጊዜ ስክሪን ሲደረግ ሊገኝ ይችላል። ለሌላ ሕክምናዎች እንደዚሁ ስክሪን ሲደረግ ይገኛል። እናቶች በአሁኑ ጊዜ ዩኒፎርምሊ ስክሪን ይሆናሉ በእርግዝና ጊዜ፣ በዛን ጊዜ ይታወቃል። በቀረው ግን ምልክቱ ይሄ ነው ብሎ በእርግጠኝነት ለማሳወቅ የሚያስችል አይደለም።
አድማጮች ከዶክተር እንዳለ ካሳ ጋራ የተከታዩን ክፍል ሳምንት እናቀርባለን። የውስጥ ደዌና የጨጓራ እንዲሁም የሆድ ዕቃ ህመሞች ልዩ ሐኪም ናቸው። ዶክተር እንዳለ ካሳን ለጊዜያቸው እናመሰግናለን።
ዜር ይስጥልን። አንተንም
አመሰግናለን።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ወደ ቀጣዩ ዘገባ እናልፋለን። ቀደም ሲል ከኢትዮጵያ የምንጠብቀው ዘገባ አለ ብዬ ነበረ፣ ደርሶናል። መግቢያው እንደሚከተለው አነባለሁ። ከኦሮሚያ ክልል ምዕራብ ሸዋ ዞን ዳኖ ወረዳ የተፈናቀለ አንድም የአማራ ክልል ተወላጅ አርሶ አደር የለም ሲሉ የአካባቢው ባለሥልጣናት ተናግረዋል። አርሶ አደሮቹ ባቀረቡት አቤቱታና በመፍትሔው ላይ ከአካባቢው ባለሥልጣናት ጋር ከመግባባት ተደርሷል ሲሉ የገለጹት ደግሞ ከስፍራው የተመለሱ የአማራ ክልል ከፍተኛ ባለሥልጣን ናቸው። እስክንድር ፍሬው ነው ዘገባውን የላከው።
ቅሬታ አቅራቢዎቹ አርሶ አደሮች ከ1988 ጀምሮ ከጎንደር እንፍራዝ ወረዳና ከሌሎችም አካባቢዎች በመምጣት መኖሪያቸውን ምዕራብ ሸዋ ዳኖ ወረዳ ያደረጉ ናቸው። በወረዳው አጅላና አዋዲ በሚባሉ ቀበሌዎች የሚኖሩት እነዚህ የአማራ ክልል ተወላጅ አርሶ አደሮች ለአሜሪካ ድምፅ አክለው እንደገለጹት ከአካባቢው ተወላጆች ጋር በፍቅር ሲኖሩ ቆይተዋል። ተዋልደን ተጋብተን በፍቅር እየኖርን ነው ብለዋል። ከአርሶ አደሮቹ አንዱ ያለውን ግንኙነት ሲያስረዱ ቅሬታችንን በወረዳውና በቀበሌው አስተዳደር ላይ ነው ያሉት። ከነዚህ አርሶ አደሮች አንዱ አቶ ሰኢድ አሊ እንዳሉት የችግሩ ምልክት መታየት የጀመረው በ2006 ዓመተ ምህረት ነው። ያኔ መሬት ሲሰፈርና መረጃ ሲሰበሰብ ከአማራ ክልል የመጣ ነው አርሶ አደሮች ይዞታ በግዢ እንደተገኘ ተደርጎ ተመዘገበ ይላሉ። መረጃው የተጻፈው በኦሮሚኛ ቋንቋ በመሆኑ በጊዜው አልተረዳነውም ነበር ሲሉ ማክለዋል። መሬቱን ያገኙት በመሬት መሆኑን የሚገልጹት እኚሁ አርሶ አደር የወረዳውም ሆነ የዞኑ ማህተም ያለበት ማስረጃ እንዳላቸው ተናግረዋል። ከ1983 ወዲህ የመሬት ምሪት የለም በሚል ግን ይዞታችን ሳይከበር ቀረ ይላሉ።
ይሰጠን ዴርተር እንደ ሀገሪቱ እንደተሰጣቸው ሰው ይሰጠን እየተባል ከዛ ጀምሮ ማመልከቻ ሰጠቅ ላይ ይሁ ድረስ ያልሄድንበት ያላመለከትነው ቀሪ የለንም። ከት እንኖረናል፣ ግን ጥያቄያችን አልተመለሰም። ግን በ2002 ወደ 20 ሰው ተሰጥቷል። ዴርተሩ ዛሬ በእጃችን ይገኛል። ተሰጥቶ ማለት ነው ዴርተሩ ለግማሾ ከዛ በኋላ ብር ካላመጣችሁ አትሰጡ ሲባል የግማሻችን ከለከሉ።
ችግሩ ሲንከባለል ቆይቶም ዛሬ ላይ መድረሱን ይናገራሉ።
አሁን ደግሞ አዲሱ ችግር ከ2 ሄክታር በላይ ወደ ክምጠላና አታገኛትም ስለታለ ተባለ። ሰፈራ ሲገቡ ግን የግማሹን አባወራ ስምህ የለም ግብሩ እያለ የግማሹን ደግሞ ስማቸዋለ ተብሎ 1 ሄክታር ማክመላ እየተሰጠለን ከጀመረ
ዋናው ጥያቄያችሁ አቶ ሰይድ በፊት የነበረን መሬት ሙሉ በሙሉ ይመለስልን የሚል ነው ወይስ ማረስ እንዳንችል ተደረግን ተከለከልን ነው? የትኛው ነው?
አይ ለጊዜው አሁን አዲስ አበባ ወጣንበት እንዲያናርስ ተከልክለን በጌታችን ዙሪያ ያለውን ሁላ ሰው ተቀምጠን እየታረሰብን ነበረ። አሁን ግን በሚል ተመጡ ወዲህ መሬቱ ተመለሰ። እንደ ሁሉም መሬታችን ይመለስልን፣ በእጃችን ይመለስልን። የ22 ዓመት የ25 ዓመት ግብር በራሳችን ላይ እያለ የ200 አባል ሁነን የአባል ካርቲ በእጃችን እያለ ህገ ወጣ እንባልም መሬታችን በይዞታችን ይሞላልን የኛ ጥያቄ።
2 ሄክታርም ቢሆን ማለት ነው።
2 ሄክታር ሳይሆን በይዞታችን 5ም ያለው በ5ቱ 4ም ያለው በ4ቱ 2ም ያለው በ2ቱ እንደ ማንኛውም ህብረተሰብ በኩል እንታይ ነው የኛ ጥያቄ።
እርስዎ ለምሳሌ ስንት ነው ያለሁት?
እኔ ገበሬ ነኝ። በግምት ባላቅ እንኳ እንደምንም ተበዛ በጣም መሬት አለ ከምባለው አንዱ ነኝ። ከ6 አይበልጥም።
ስለዚህ ግን ስንት ነው አሁን ስንቱ ላይ ነው እንዲያርሱ የተፈቀደልዎት?
ባለፈው አዲስ አበባ ሳንሄድ 1 ሄክታር አትሆንም ረስ የተባልኩት። አሁን አዲስ አበባ ሄደ እንግዲህ ባድሞች ተመጡ ወዲህ ሁሉንም መሬት ለዘንድሮ ረስ፣ ለከርሞ ግን 2 ሄክታር አይቀርላችሁም የሚል ፉከራ ነው ያለው። ለዘንድሮ ሁሉንም ረስ ተብያለሁ።
6ቱንም ይረሱ ተብለዋል።
አዎ ተብያለሁ። ግን ለከርሞ 2 ሄክታር ተወስኖብሃል። ማንም ቢሆን ቴሌቪዥን ብትለቅም ምን ብትልም ብታሰራጭም እሳት ድርጅት ይከታተል እንደሆነ የምታመጣው ነገር የለም አይቀርልህም የሚል ፉከራ ነው የተባለው።
ይህ ቅሬታ የሚመለከታቸው አርሶ አደሮች 2000 ይሆናሉ ብለዋል አቶ ሰይድ። የኦሮሚያ ክልላዊ መንግስትና ራሱም የአማራ ብሔራዊ ክልላዊ መንግስት ግን ቁጥራቸው በመቶዎች የሚቆጠር እንደሆነ ነው የገለጹት። በኦሮሚያ ክልል የምዕራብ ሸዋ ዞን አስተዳዳሪ ለአሜሪካ ድምጽ ሲናገሩ በአርሶ አደሮቹ የቀረበው ቅሬታ በተለይም በአንዳንድ የመገናኛ ብዙሃን የቀረበበት ሁኔታ እውነታውን አያሳይም ብለዋል። በስልክ ያነጋገርኳቸው አስተዳዳሪው አቶ ማሾ ኦላና ይህንን ማብራራት የጀመሩት የኦሮሞና የአማራ ክልል አርሶ አደሮች በአካባቢው በፍቅር እየኖሩ መሆኑን በመግለጽ ነው።
ጃኖ የሚባል ወረዳ ላይ ነው አንድ የአማራ ተወላጆች የሚኖሩበት ሁለት ቀበሌ አለ።
ምንና ምን ይባላሉ ቀበሌዎቹ?
አጅላ ቀበሌና አዋዲ የሚባሉ ሁለት ቀበሌዎች አሉ። እዛ አካባቢ ከመሬት ልኬት ጋር ተያይዞ ያለው ያለመግባባት አለ። ይሄ ያለመግባባት መሰረታዊ ጥያቄው የመሬት ልኬት ዞን በሰባት ወረዳ ላይ ነው እየተለካ ያለው።
ከመቼ ጀምሮ እየተለካ ነው? ከመቼ ጀምሮ?
7 ዓመት የሞላ አለ፣ 5 አለ፣ ከዛ ወዲህም በዘንድሮ የተጀመረ አለ።
እሺ፣ እንደየወረዳው ይለያያል?
በየወረዳው ይለያያል። ገናም የሚቀጥሉ አሉ። ይሄ ሰፈራ ያው ትልቁ የመሬቱ ልኬት ተካሂዶ መሬቱ በአግባቡ በእቅድና በጠቀሜታው አንጻር በአግባብነት እንዲመራ እየተለካ ያለው መሬት ነው። በዛ ዙሪያ ያለው ጉዳይ መሬት ሲለካ እነኚህ ከአማራ የመጡ አርሶ አደሮች 15፣ 20፣ 10 ዓመት እዛ አካባቢ ይኖሩ አሉ። ብዙ ጊዜ ነው እዛ ይቆዩ። ስመጡ ግን በህጋዊ መንገድ አይደለም። ሁሉም እንደ አጋጣሚ መጥቶ እዛ ኑሯቸውን መስርቷል። በኦሮሚያ ክልል ሲኖሩ እንደ እንግዳ ሳይሆን እንደ ከሌላ ቦታ የመጣ አካል ሳይሆን ከኦሮሞ ተወላጅ አርሶ አደሮች ጋር አንድ ሆኖ በጋራ በሃይማኖት ሳይለያዩ በቋንቋ ሳይለያዩና አድሎ ሳይኖር በጋራ በፍቅር እየተቻቻሉ የሚኖሩበት ሁኔታ ነው ያለ። ከዚህ ከመሬት ጋር ተያይዞ እየተነሳ ያለው ነገር አንድም በዛች ቀበሌ በዛች ወረዳ ከመሬት ጋር ተያይዞ የተፈናቀለ አንድም አርሶ አደር የለም። ከዚህ ጋር ተያይዞ የመብት ጥሰት የተደረገ አንድም የለም። ይሄንን ለማረጋገጥ ከሁለት ሶስት ቀን በፊት ከአማራ ከፍተኛ አመራር እዚህ መጥቶ ከእኛ ጋር በጋራ እስከ ቀበሌ ድረስ ወርደን ህዝቡን ባለበት ቦታ ይህንን አረጋግጠናል። የመሬት ነጠቃም መሬት የተነጠቀም አንድም አርሶ አደር የለም ማለት ነው። ስለዚህ ከዚህ ጋር ተያይዞ በተለያየ ምክንያት ተነስቶ ከሁለት እና ከዛ በላይ ሄክታር ያላቸው አርሶ አደሮች አሉ። ከ15 እስከ 40 ሄክታር ያላቸው ህጋዊ ባልሆነ መንገድ መሬቱን የያዙ አርሶ አደሮች የተወሰኑ አሉ። እነኚህ ይሄ ልኬት ሲካሄድ ልኬቱ ከተካሄደ ይሄ ትርፍ መሬት ይነጠቅብናል ብሎ ጥቅም የለመደ ግለሰብ ነው እና በዛ አካባቢ ውሽንብር እንድነሳ አድርጎታል። ሌሎቹ 1 ሄክታር ተኩል ያላቸው አሉ፣ 2 ሄክታር ያላቸው አሉ። እንደ ኦሮሞ አርሶ አደር እዛ አካባቢ እየኖሩና እየተጠቀሙ ያሉ አርሶ አደሮች ኖርማሊ ኑሯቸውን እየመሩና ከዛ ላይ እየተጠቀሙ ነው ያሉ። ስለዚህ አሁን ምንም የመሬት ልኬት እና የመሬት መጠቃት ሳይባል የተለያዩ የግልና የመንግስት ሚዲያም ጨምር ሁኔታዎቹን ሳያጣሩ በቦታም ተገኝቶ ያለው ረታ ምንድን ነው ሳይሉ ከኛ ጋርም ሳይገናኙ መሬት እንደተነጠቀ የመብት ጥሰት እንደተደረገ ተፈናቅሎ የአማራ ብሔር ለብቻ ተፈናቅሎ እንዳይሄድ አድርጎ ያደርጉት ቅስቀሳ ትክክልና ትክክል ያልሆነ ጉዳይ ነው። ስለዚህ የመሬት ፍላጎቱ ሊኖር ይችላል፣ ጥያቄው ሊኖር ይችላል። አንተ እንዳልከው የመሬቱ ልኬትና የመረጋገጫ ደብተሩ ሁሉም ቦታ ላይ ስላልደረሰ ነገ ይሄ መሬት ይነጠቅብናል በሚል ፍራቻ ጥያቄ አቅርበዋል። የቀረበውን ጥያቄ መሰረት በማድረግ ባልተገባና ትክክል ባልሆነ መንገድ ተርጉሞ ደግሞ አርሶ አደሮቹ እንዲነሳሱ ያደረጉ አካላት አለና እንደኛ ከአርሶ አደሮቹ ጋርም የተስማማነውና የተነጋገርነው ከዞኑም ከክልሉና ከቢአድንም ከፓርላማም ጭምር እዛ ታይ ድረስ ወርዶ ያረጋገጡ ስለሆነ አንድም አርሶ አደር በዚህ ምክንያት የተፈናቀለ የለም፣ የመብት ጥሰትም የተደረገ የለም። የእነሱ ጥያቄ የስጋት ጥያቄ ነው እንጂ በተጨባጭ እንደ ችግር በዛ ዙሪያ የተፈጸመ እንደ ዞን ያየነው ነገር እንዳሌለ ነው እኛ ትላንትና በጋራ የገመገም ነው። በጋራ በአርሶ አደሩ ከአርሶ አደሮቹ ጋርም የተስማማ ነው።
እሱ 15 ሄክታር ድረስ የያዙ ብለው አንስተዋል። ነገር ግን አንዳንድ አርሶ አደሮች ከ2 ሄክታር በላይ ያለን ሰዎችም 2 ሄክታር ብቻ ነው የሚሰጣችሁ እየተባልን ነው፣ በአካባቢው ካሉት የኦሮሞ ተወላጅ አርሶ አደሮች ጋር እኩል እየታየን አይደለም የሚል ጥያቄም ያነሳሉ። በዚህ ላይ በምን መንገድ ነው ከመግባባት ላይ የደረሳችሁት ከአማራ ክልል ተወካይ ጋር?
በየደረጃ ያለው የህብረተሰብ ክፍል መጀመሪያ በህገ ወጥ መንገድ እዛ የገቡ የአማራ ተወላጅ ብቻ አይደለም የኦሮሞም እዛ አሉ። ይህንን ህገ ወጥ ማስቀራትና ፈርማሲያት አለብን ብለን እንደ መንግስት በየደረጃ ያለው የመንግስት መዋቅር ተነጋግሮበት በመንግስት ደረጃ ውሳኔም እነኚህ ዜጎች በችግርም ይሁን በምን እዛ መጥቶ ሰፍረዋል እና መኖር ጀምረዋል። እንደ ማንኛውም ዜጋ የትም መኖር መብት ነው፣ መኖር አለባቸው። ሲኖሩ ደግሞ የሚተዳደሩበትና የሚኖሩበት ቦታ ማግኘት አለባቸው ብሎ ወስኗል። ሲወስን ከብዛት አንጻርና ከመሪ አናሳ ከመሆን ጋር ተያይዞ ለእያንዳንዱ ተፈናቅሎና በተለያየ መንገድ እዚህ መጥቶ ለገቡት አርሶ አደሮች ብሔርን ሳይለኝ ማንኛውም ብሔር እዛ አካባቢ እስከ 2 ሄክታር አግኝቶ መኖሪያ ቤትን ሳይጨምር ለእርሻ ሊሆን የሚችል ለኑሮ ሊሆን የሚችል መሬት እስከ 2 ሄክታር አግኝቶ መኖር ራሱን ማስተዳደር አለበት። ሌላውን ደግሞ ለመኖሪያና ለአካባቢ የሚሆነው ለብቻ ተሰፍሮ እንዲሰጠው ተደርጎ በመንግስት የተወሰነና ብዙ ጊዜ የቆየ 10-15 ዓመት የቆየ ውሳኔ ነው ማለት ነው። ይህን ሲወሰን የእነሱም ውሳኔ አለበት፣ እነሱም ተነጋግሮበታል፣ ተስማምቶበታል፣ በጊዜም ጥያቄ አቅርቧል። በጉዳዩ ላይ ስምምነት ተፈጥሮ ነው እሱ እስከ ዛሬ የመጣው ማለት ነው። በቅርብ ጊዜ ዛሬ 2 እና 3 ዓመትም በዚህ ላይ ውይይት ተደርጎ የጋራ ግንዛቤ ተፈጥሮበታል። በጋራ ግንዛቤ በተፈጠረው መንገድ 2 ሄክታር አግኝተው ሌላው ትርፍ የሆኑ መሬቶችም የሚኖር ከሆነ ትርፍ ሆነው የሚገኝ መሬትም ከተገኘ ከኦሮሞም ከአማራም እየመጡ ያሉ ወጣቶች እዛ ላይ ተደራጅቶ የሚያገኙበት ሲስተም መፈጠር አለበት። የአማራ ወጣት፣ የኦሮሞ ወጣት ስራ ማግኘት አለባቸው፣ የእርሻ ቦታ ማግኘት አለባቸው። በዚህ ላይ የጋራ ግንዛቤ ተፈጥሮ በዛ እንዲገኝ ነው የተፈለገውና መሬቱ አንዳንዱም ደን ያለበት ቦታ ነው፣ ደን ተመንጥሮ ነው ወደዛ የተገባ። አንዳንዱም ነፃ የሆኑ ቦታዎች ተወሰኑ አሉ። በአጠቃላይ ደን ያለበት ቦታ ስለሆነ ይህንን ደን ከማስፋት አንጻር ይቻላልና አሁን በየሁለት ሄክታር እየሰጠናቸው ከስር የሚመጡ ወጣቶችም ደግሞ ሲመጡ ተለይቶ ከአማራም ይሁን ከኦሮሞ ከየትኛውም ብሔር የሚመጣ ወጣት ተደራጅቶ ትርፍ በሆነ መሬት ላይ መደራጀት አለባቸው ተብሎ በዛ መልክ እንዲመራ ነው የተደረገው እና ለእነሱ ብቻ የተደረገ አይደለም። ይሄ የጋራ ነው። የጋራ ውሳኔ እስከሆነ ድረስ እሱ ትክክለኛና ተገቢ ውሳኔ ነው ብለን ነው እኛ የምናየው።
በአርሶ አደሮቹ የቀረበውን ቅሬታ ለማጣራት ወደ ስፍራው ተጉዘው የነበሩት የአማራ ክልል ፕሬዝዳንት የአቶ ገዱ አንዳርጋቸው የክልሎች ግንኙነት አማካሪ አቶ ባዘዘው ጫኔ ናቸው። በአርሶ አደሮቹ በቀረበው ቅሬታና በመፍትሄው ዙሪያ ከሚመለከታቸው የኦሮሚያ ክልል ባለስልጣናት ጋር ከመግባባት ላይ መደረሱን ነው በስልክ ያብራሩት።
በነገራችን ላይ መጀመሪያ ችግር ተፈጥሯል አልተፈጠረም የሚለውን ማየት ያስፈልጋል። በአንዳንድ ሚዲያዎች የሰማሁትን የአርሶ አደሮቹ መፈናቀል ገጥሟቸዋል የሚል ነው። መፈናቀል አይደለም ጥያቄው፣ ከአጠቃላይ ከይዞታቸው ከሙሉ ይዞታቸው ተነቅላቸዋል አይደለም። እነሱም ይህን ጥያቄ አለን የመፈናቀል ሳይሆን ለረጅም ጊዜ ከያዝነው ይዞታ ውስጥ ተቀነሰብን የሚል ነው እና ከሁለት ሄክታር በላይ ያለ ይዞታቸው ይቀነስ የሚል ነው። ከዚህ አኳያ አንደኛው ጥያቄ ነው። ሁለቱ ጥያቄዎች ቅድም ያነሳ ሆኖ ሌሎችም ጥያቄዎች በነገራችን ላይ ያሉ እንደ ሌላው አካባቢ ሁሉ መልካም አስተዳደር ጋር ተያይዘ የሚመስሉ ጥያቄዎች ናቸው። ዋና ዋናዎች ነው ያነሳ ሁለ ሌሎቹ በየትኛውም ክልል በየትኛውም አካባቢ የሚነሱ መልካም አስተዳደር ጉዳዮች ናቸው፣ በዛው በአካባቢ የሚሰጡ ናቸው። እና ይህን ወስደን በምናይበት ጊዜ አንዳንዶቹ በትክክልም ተገቢነት ያላቸው ጥያቄዎች ናቸው። ለምሳሌ ከሁለት ሄክታር እና በታች ይዞታ ያላቸው አርሶ አደሮች ህጋዊ ማረጋገጫ ይሰጠን ብለው መጠየቃቸው በጣም ትክክል ነው። ምክንያቱም የክልሉ መንግስት እነዚህን ዜጎች ህገወጥ ናቸው ብሎ እንትን ሊላቸው አልፈለገም፣ ሊያስተናግዳቸው ወስኗል። ሲያስተናግዳቸው ግን እስከ ሁለት ሄክታር አረጋግጦላቸዋል። እስከ ሁለት ሄክታር ታዲያ ከተረጋገጠ እስከ ሁለት ሄክታር ይዞታ ያላቸው ይዞታ ማረጋገጫ የሚነበርባቸው በወቅቱ ይህን እንደ አንድ እንትን ወስደነዋል፣ እንደ አንድ ግለት ወስደነዋል።
አልሰጧቸውም፣ የይዞታ ማረጋገጫ ለመስጠት ፈቃደኛ አልነበረም የአካባቢው አስተዳደር። ሁለት ሄክታርና ከዛ በታች ላላቸው
ፈቃደኛ ለመሆን ሳይሆን መረጃዎችን እናጣራ በአግባቡኒ ምናምን በሚል ብቻ ቆይቷል። አጠቃላይ አልሰጥም የሚል አይደለም። መረጃ በማጣራት በዚህ ሂደት ዘግይቶባቸዋል፣ በማንኛውም መንገድ ዘግይቶባቸዋል። ይሄ ጥያቄ ትክክል ነው። ስለሆነም ይሄ ጥያቄ እንዲመለስ ተስማምተናል። ችግሩንም የወረዳ አስተዳደሩ ተቀብሎታል። ትክክል ነው፣ መስጠት ይገባናል። መረጃዎች ስናጣራ ስለቆየነ ነው። የተለያዩ አይነት ፍላጎት ስላለ እሱንም በአግባቡ ለማጥናት ነው የሚል ነው ያነሱት። ስለሆነም አሁን መስጠት አለብን የሚል አረጋግጠውልናል። ሁለተኛው ከዚህ ቀደም መሬት ይዞታ በሚጣራበት ጊዜ በአካባቢው ስማቸው በአግባቡ ያልተያዘ እና አሁን ቅሬታ የሚያነሱ አሉ። እሱም ትክክል ሆኖ አግኝተነዋል። ምናልባትም የመረጃ ማጣራት ሂደቱ ጉድለት ያለበት እንደሆነ ነው የወረዳ አመራሩ ሆን ብሎ እነዚህ ሰዎች ከይዞታ ባለቤትነት ውጭ ለማድረግ ብሎ እንዳሰበው አረጋግጠናል። ግን በጥንቃቄ በተሞላበት መንገድ በአግባቡ ማጣራት ላይ ያለው ጉድለት እንደሆነ አይተን፣ ስለሆነም አሁን እነዚህ ቅሬታ የሚያቀርቡ አርሶ አደሮች ለህዝብ ተተችተው ትክክለኛ መሆኑን ተረጋግጦ እንዲሰጣቸው የይዞታ ማረጋገጫ ህጋዊ ይዞታ ማረጋገጫ እንዲሰጣቸው ተስማምተናል። እስክንድር፣ እነዚህ ሁለቱም መተካከል አለባቸው ነው። በተረፈ ሌሎቹ የመልካም አስተዳደር ችግር አሏቸው፣ ትናንሽ ነገሮች አሉ፣ መተካከል ይገባቸዋል። ሌላኛው በመሰረታዊነት ያነሳ ነው። በመሰረታዊነት በማንኛውም አኳኋን የህዝብ ለህዝብነቱን ማጠናከር ይገባል ነው ሂደን ያረጋገጥነው ነገር እና በእጅጉ የተደሰትንበትና የተራንበት ሁለቱ ብሔረሰቦች በአካባቢ የሚኖሩ የአማራና የኦሮሞ ብሔረሰቦች አንድና ይኸው ሆነው ተስማምተው የሚኖሩበት ነው። አንዳች አይነት በመካከላቸው ቅሬታ የለም። ተደጋግፈው ተሳስተው የሚኖሩ መሆኑን አረጋግጠናል። ይህንን አመራሩ እንደ ትልቅ ድል ተጠቅሞ የበለጠ ይህን ማጠናከር እንዳለበት ተስማምተናል። በተረፈ ከሁለት ሄክታር በላይ የተመለከተውን ጉዳይ ይሄ ውሳኔ የክልሉ መንግስት እንደሆነ ተገልጾልናል። የክልሉ መንግስት ከዚህ ቀደም በተለያዩ ጊዜያቶች በራሳቸው በህገወጥነት የገቡት በተለያየ መንገድ መንግስት ሳያውቅ መሬት የያዙ ግለሰቦች እና አርሶ አደሮች አሁን ካንዴ ይዞታቸው መሰናከል የለባቸውም፣ ግን እስከ 2 ሄክታር ማስከበር ይገባናል፣ ይህንን በአግባቡ እንዲያለሙ መደገፍ ይገባናል ብሎ ውሳኔ አስተላልፏል። እሺ፣ በነገራችን ላይ ከቀበሌ የመነጨ ጥያቄ ነው የሚል ነው። የቀበሌ አስተዳድሩ አይቶ ከዛ ወረዳ ጽፎት ክልል መዞን አይቶት ክልል ያጠበቀው እንደሆነ አሰብቶናል። እሺ፣ ክልሉ የሄደበት የራሱ አሰራር ስለሆነ ትክክል ሊሆን ይችላል። ግን ምንድን ነው አርሶ አደሮቹ የሚያነሱት ከሌላው የነባር የኦሮሞ አርሶ አደር በተለየ መንገድ ለምን ይሆናል የሚል ስለነበረ ይህንንም በተመለከተ የቀረበ ምላሽ አለ። የነባሩ የኦሮሞ አርሶ አደር እዛ በነበረበት ወቅት ከዚህ ቀደም ህጋዊ ሆኖ ተረጋግጦ የተሰጠው ስለሆነ በህገ ወጥነት ባለመያዝ ምክንያት አልተነሳበትም። ግን ደግሞ ከአማራ የመጡ አርሶ አደሮች ግን በራሳቸው እና በተለያየ መንገድ የያዙት መሬት በመሆኑ ምክንያት እስከ 2 ሄክታር ጸድቆላቸው ይህንን ማልማት አለባቸው የሚል ውሳኔ ማረፉን ተመልክተን ለምንም ይሁን ለምን በዚህ አመት እርሻ ስለጀመሩ አንዳንዶቹ መዝራትም ስለጀመሩ እና በሂደት አንዳንድ ጉዳዮች በአግባቡ የሚታዩ የሚገባቸው ካሉ ማየት እንዲቻል የዚህን አመት እንዳለ በተጠበቀው አኳኋን መብታቸውን ተረጋግተው እንዲቀጥሉ የሚያስችል ስምምነት ነው የደረሰው። ይህንን በተመለከተ ወረዳ አስተዳደሩ ሄዶ ቁጭ ብሎ ገምግሞ ውሳኔውን ወደ ህዝብ ይዞ ወደ አርሶ አደሩ ይዞ እንዲወርድ ተስማምተናል። ሚናቸው መሰረታዊ ስምምነቶቻችን እስክንድር በነገራችን ላይ በጣም በመሰረታዊ ሀሳብ ደረጃ በጣም ስምምነት የደረስንበት የአርሶ አደሮችን ቅሬታን በአግባቡ ያዳመጥንበት እና ተገቢ ምላሽ የተሰጠበት እንደሆነ ነው ላነሳለን።
የሚመለከታቸው የአማራ ብሔራዊ ክልላዊ መንግስትና የኦሮሚያ ክልል ባለስልጣናት ወደ ምዕራብ ሸዋ ያመሩት ከሁለት ቀናት በፊት ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
በሰሜን ኮሪያ ታስረው የነበሩት 3 አሜሪካውያን ባለፈው ሳምንት በመፈታታቸው አሜሪካውያን ተደስተዋል። የዋይት ሀውስ ቤተ መንግስት የእስረኞቹ መፈታት የዓለም ድል ነው ብሎታል። 3 አሜሪካውያን ሀገራቸው ሲገቡ የተቀበሏቸው የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እስረኞቹን እንዲህ በአጭር ጊዜ ለማስፈታት መቻላችን ራሱ የብዙ ነገሮች ውጤት ነው፣ አሁን በመካሄድ ላይ ያለው ጥረትም ጭምር ብለዋል። ፕሬዚደንት ትራምፕና የኮሪያው መሪ ኪም ጆንግ ኡን እንደ አውሮፓ አቆጣጠር በመጪው ሰኔ ወር ላይ ሲንጋፖር ተገናኝተው ለሚያካሄዱት ታሪካዊ ጉባኤ ዝግጅቶች እየተደረጉ ናቸው። ፕሬዚደንት ኪም አሜሪካውያኑን ከጉባኤው በፊት ከእስር በመፍታታቸው አሞግሰዋቸዋል። የዋይት ሀውስ ቤተ መንግስት የበጎ ፈቃድ ምልክት ነው ብሎታል። ኪም ለማድረግ የሚፈልጉት ነገር አለ። ሰሜን ኮሪያን ወደ እውነታው ዓለም ለማምጣት ይፈልጋሉ። እንግዲህ የሚሆነውን እናያለን ብለዋል ፕሬዚደንት ትራምፕ። የዋይት ሀውስ ቤተ መንግስት ባለሥልጣኖች እንደሚሉት ፕሬዚደንት ትራምፕ ከኪም ጋር የሚነጋገሩት በሙሉ ግንዛቤ ላይ ተመስርተው ነው። ዩናይትድ ስቴትስ የምትፈልገው ሰሜን ኮሪያ ሙሉ በሙሉና ሊጣራ በሚችልበት እንዲሁም ሊመለስ በማይችልበት መንገድ የኒውክሌር መሳሪያ ባለቤትነትን እንድታስወግድ ነው። ሰሜን ኮሪያ ከዚህ ቀደም የገባቻቸውን ቃሎች ያላከበረች መሆኗንም ፕሬዚዳንቱ በሚገባ ይገነዘባሉ። ስለሆነም የአሁኑ ንግግር ግቡ እስከሚመታበት ጊዜ ድረስ በሰሜን ኮሪያ ላይ የተጣለው ከባድ የኢኮኖሚ ማዕቀብ ይቀጥላል። የሰሜን ኮሪያው መንግስት ሰፊ ውድመት የሚያደርሱት መሳሪያዎችን ለማስወገድ ወሳኝ የሆነ ስትራቴጂያዊ ውሳኔ ካደረገ የመሻሻል ዕድል ይኖረናል ማለት ነው ሲሉ የዋይት ሀውስ ቤተ መንግስት የጸጥታ ጉዳይ አማካሪ ጆን ቦልተን ተናግረዋል። የውጭ ጉዳይ ሚኒስትር ማይክ ፖምፔዮ በበኩላቸው ኪም ጆንግ ኡን ዩናይትድ ስቴትስ የምትጠይቀውን ሰሜን ኮሪያ ሙሉ በሙሉና ሊጣራ በሚችልበት እንዲሁም ሊመለስ በማይችልበት መንገድ የኒውክሌር መሳሪያ ባለቤትነትን እንድታስወግድ የሚለውን ከፈጸሙ አሜሪካ የጸጥታ ዋስትና ትሰጣለች፣ ማዕቀቦችም ይነሳሉ ብለዋል። ነገር ግን ይህ ትልቅና ልዩ ነገር ነው። ከዚህ ቀደም ተደርጎ አያውቅም። ታሪካዊ ውጤት የሚያስገኝ ከሆነ ሁለቱም ወገኖች በሀቅ ታሪካዊ የሆኑ እርምጃዎች ለመውሰድ ዝግጁ መሆን አለባቸው ብለዋል። የውጭ ጉዳይ ሚኒስትሩ አያይዘውም በሲንጋፖር የሚካሄደው የመሪዎቹ ጉባኤ ስኬታማ እንዲሆን ሁለቱም ሀገሮች ማድረግ ያለባቸው ብዙ ስራዎች አሉ ማለታቸውን በመግለጽ የዕለቱ ርዕሰ አንቀጽ ሀተታውን አብቅቷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
ፕሮግራማችን በዚሁ ተገባዷል። እስካሁን አብራችሁን ስለቆያችሁ እናመሰግናለን። ያስተናገድናችሁ አዲሱ አበበና
አሉላ ከበደ ከተቀሩት የስራ ባልደረቦቻችን ጋር በመሆን በዚሁ እንሰናበታለን። የትግርኛ ስርጭት ይቀጥላል። ሰላም፣
ደህና ደሩ።